Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ቀነስጥልኝ እንደምን አምሽታችኋል። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በወሩ ከተደመጡ መርሃ ግብሮቻችን መካከል መራርጠን ያነቃቃሉ፣ አዲስ ሀሳብ ይፈጥራሉ ያልናቸውን መራርጠን ይዘንላችኋል። የምሽቱ መርሃ ግብር በመምራት ኤደን ገረመው ከኤልያስ አስማራ ጋርና ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር አብሬያችሁ ቆያለሁ። እናንተም አብራችሁን ስለምታመሹ እናመሰግናለን። በኢትዮጵያ በጉዲፈቻ ወደ ተለያዩ ሀገራት ይወሰዱ የነበሩት ህጻናት በሚደርስባቸው የማንነት ቀውስና በአሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጪ ጉዲፈቻ ሙሉ ለሙሉ ከታገደ 3 አመታትን አስቆጠረ። በዚህ ምክንያት የሀገር ውስጥ ጉዲፈቻ እያደገ መሆኑን የአዲስ አበባ ሴቶችና ህጻናት ቢሮ ቢያስታውቅም በዘርፉ የሚሰሩ የግብረሰናይ ድርጅቶች ግን እድገቱ ጅማሮ እንጂ ካለው ችግር አንጻር በቂ አይደለም ይላሉ። ይህ የሀገር ውስጥ ጉዲፈቻ ያለበትን ሁኔታ በተመለከተ ስመኝሽ ቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ አቶ ተፈራ ኃይሉ ጋር ቆይታ አድርጋ አጠናቅሮ የነበረውን ዘገባ በድጋሚ ታደምጡት ዘንድ ለዚህ ምሽት አዘጋጅተንላችኋል።
ኢትዮጵያውያን ለጉዲፈቻ እንግዳ አይደሉም። በተለያዩ ባህላዊ፣ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ የሌላቸውን ህጻናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጪ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓ.ም አንስቶ የውጪ ጉዲፈቻ እስከታገደበት 2009 ዓ.ም ከ40,000 ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል። በአሜሪካ ብቻም ከ16,000 በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ አመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጪ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጸዋል።
በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ ሀገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል፣ ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሀል ወንድሞቻቸው ነጮች ሆነው እነሱ እዛ መሀል ላይ በመገኘታቸው፣ እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው የተወለድሽው? ከአንቺ ከዚህ ነው የተወለድሽው? የሚልም ነበር። ከዛም በኋላ ግን ትልቁና ዋነኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ የሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና የአውስትራሊያን ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው።
እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓ.ም ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ4.5 ሚሊዮን በላይ ወላጅ አልባ ህጻናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህጻናት ያላገናዘበ ነበር ይላሉ።
ውጭውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2007/6 ባደራ 3 በጉዲፈቻ እንዲሁም ደግሞ በ2008/5 ባደራ ብቻ የሄደበት ነበር። ከዛም በኋላ በ2009 በማደጎ 150፣ በ2010 ደግሞ 138 ባደራ 148 ሄደ። በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የ5.5 ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሃብም በተለያዩ ምክንያቶች
ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ ያሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ ሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈራ ያስረዳል።
በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውና ታሪካቸውን አውቀው የሚያድጉበት ማህበረሰቡም ደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስም አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆችን እንደራስ አርጎ የማሳደግ እናትና አባት የሌለውን ልጅ እንደራስ አርጎ የማሳደግ በማይድን በሽታ ለተያዙ ወላጆችን ልጆች እንደራስ አርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደራስ አርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው።
የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ሊላል አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የህክምና ማረጋገጫ፣ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ 10 መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል።
5 ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን ሃይማኖታዊውንና የህጉን መሰረት ያደረገውን የማደጎ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስከወሰኑ ለ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህፃናት ማሳደጊያ ውስጥ ያሉት ህፃናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከ18 ዓመት በላይ ሆነው ስራ የሚያገኙበትን ነገር በማመቻቸት ለሰራተኞቹ ደግሞ የህፃናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህጻናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እቺ በሀገራችንን ችግር እንፍታ ነው።
ፍላጎቱ ኖሮ ወላጆች መተው ህጻናትን ከወሰዱ በኋላ ለህጻናት መደረግ ያለበት እንክብካቤም የዛኑ ያክል ትኩረት ሊሰጠው ይገባል። ህጻናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋራ ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው እውቀት?
በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበት ሁኔታ ምን ይመስላል? ይሄ ሪፖርት በየአመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው? እስከ እድሜው 21 አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነውና በእድሜያቸው ከ21 አመት በላይ የሆኑትን ጥያቄ ጠይቃሉ። ማን ነኝ ብለው መጠየቃቸው ስለማይቀር ግልጽነቱ እንዲኖር መማማር የሚያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርት በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው 21 ዓመት በላይ የሆኑትም አንድ ላይ እንዲመጡ እና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው።
የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህጻናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆች ጥምቀትን የመሳሰሉ በዓላት ሲቃረቡ ለወትሮ ደንበኞች ይበዙባቸው ነበር። የዘንድሮ የጥምቀት በዓል ግን የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን ያጋራ እንግዳ ነበረው፣ እንደሚከተል ይደመጣል።
አመሰግናለሁ ኤደን። በስልክ መስመራችን ላይ ጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስኤ የተሰኘውን የቁንጅና ውድድር በማሰናዳትና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን የጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን በመጀመሪያ በእጅጉ አመሰግናለሁ እንግዳይ ለመሆን ስለፈቀድክ።
እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ሕዝብ እንኳን ለጥምቀት በዓል አደረሳችሁ ለማለት እፈልጋለሁ።
እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ
ኢትዮጵያን ትዋይስ ቡቲክ በላንድ ማርክ ውስጥ 2000 በፈረንጆች አቆጣጠር የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድ ማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በ2018 ወደዛ አድራሻችንን ቀይረናል። እንግዲህ ለብዙ ዓመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከው አንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ 2 ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ጉዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደ ክርስትና፣ ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጨምሯል። አሁንም እየፈጠረ ነው።
ጥምቀት ሲቃረብ፣ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ አስቲያገረ።
አዎ፣ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆን ቤተክርስቲያኖች እና እኛም እንግዲህ በሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት እና አንዳንዶቹ በተለይ ቀድመው 2 ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ። ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው እና በጣም ደስ ይላል። በተለይ ቤተሰብ ያለው ሰው ባል፣ ሚስት፣ ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ የታወቀ ነበረ እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ፣ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም እና ይሄን ደግሞ እኛን አካባቢ በደሜ ኤሪያ ለየት የሚያደርገው እንደምታውቀው በጣም ብዙ ኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደው ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር።
ቀደም ብለህም ጠቅሰዋል፣ ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካም በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብስ ሰዎች ንግድ ላይም እየፈጠረ ያለውን ጫና አስረድተናል። የፈጠረው ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል። በቫይረሱ ምክንያት ሱቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት አድርጋችሁ ነው በመድረስ ላይ የምትገኙት?
ልክ ነው። መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ከዋል ነው፣ በጣም ጠቀሜታው ከፍ ያለ ነው። እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን ልክላቸዋለን። እና ትልቁ የሶሻል ሚዲያውም ሆነ የቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ። እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ እስከ ባሉበት ድረስ በፖስታ እዛው እናደርስላቸዋለን ማለት ነው። እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ነው ያለነው፣ በጣም ትልቅ የተንጣለለ ሞል ውስጥ። ከእጅ ማጽዳት ጀምሮ ርቀትን በመጠበቅ በጥንቃቄ መጥተው መጠቀም ይቻላል። መምጣት ደግሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች በመግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያው ወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ብርዝዴዎችም፣ በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም። እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ ባህላቶቹን ዝግጅቶቹንም እንዲያከብር በነዛ መንገዶች በመጠቀም ስቲል ግንኙነታችንና ንግዳችንን እየቀጠል እንገኛለን።
አንድ የመጨረሻ ጥያቄ ላስቀጥል። ደንበኞቻችሁ ከተለያዩ ባህሎች ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ?
ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን ሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደሉም፣ አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋር ሄደው ለመግዛት ይፈልጉና የእኛን ሲያዩ ወደ እኛ መጡ ይገዛሉ። እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄድን ማጥፋት የለብንም እና እናንተን ጋር እቃ መጠን ብንገዛ የስራ እድል ትፈጥራላችሁ፣ ሀገራችን አፍሪካን ኮሚኒቲያችንን ትደግፋላችሁ ነው የሚሉት። እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው። ባህላችንን እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርና መዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆነ ለማሳየት ትልቅ ገዛ ያደርጋል። ቅድም እንዳልኩትም ደግሞ የሀገራችን ኢኮኖሚ በማሳደግ መልኩ እነኚህ አልባሳቶችም ቁሳቁሶች የሚመጡ ከኢትዮጵያ ስለሆነ የስራ እድል በመፍጠር አንጻር ከፍተኛ ጠቀሜታ አለው እና ያ ነው።
ተስፋውን አዱኛ፣ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ።
በጣም እኔም አመሰግናለሁ ቪኦኤ ለሰጣችሁን እድል። እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣትም ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ።
ጋቢና ቪኦኤ መደመጡን ይቀጥላል። አብራችሁም ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። የእሁድ ምሽት የንቃት መሰናዶ ነው እያዳመጣችሁ ያላችሁት። ለዛሬ በወር ውስጥ ከተሰሙ ለእናንተ ይሆናሉ በድጋሚ ቢደመጡ መልካም ናቸው ያልናቸውን ፕሮግራሞች ነው ያሰናዳንላችሁ። አሁን ደግሞ ወደ ስነ ጥበቡ ዘርፍ እንለፍ። ስደት በኢትዮጵያ ስነ ጥበብ እንዴት ይገለጻል የሚል አውደ ርዕይ በጀርመን ባህል ማዕከልና በዓለም አቀፉ የስደተኞች መርጃ ድርጅት አማካኝነት ተዘጋጅተው ነበር። በድረገጽ አማካኝነት በኢትዮጵያና በጀርመን በታየው በዚህ አውደ ርዕይ ላይ ስራዎቹን ያቀረበው አርቲስት ዮናስ ኃይሉ በእውነተኛ ታሪኮች ላይ የተመሰረቱ የስደትን መልከ ብዙ ገጽታዎችን የሚያሳዩ ስራዎችን አቅርቧል። የስነ ጥበብ ስራዎቹን ማንነትና አብሮነትን አጉልቶ ለማሳየት የሚጠቀምባቸው ዮናስ ስነ ጥበብ ማህበራዊ እውነታዎችን ለመነጋገርና የጋራ እሴቶችን ለማጎልበት ባለው ሚና ዙሪያ ከስመኝሽ የቆየ ጋር አድርጎት የነበረው ቆይታ እንደሚከተል ይቀርባል።
ስደት ከሰው ልጆች ጋር አብሮ በቁርኝት የኖረ ነው። በተለይ ግን በ21ኛው ክፍለ ዘመን በማህበራዊ ኢኮኖሚያዊና ፖለቲካዊ ምክንያቶች ስደት ያለማችን ቀዳሚ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ሆኗል። ይሁንታ የስነ ጥበብ ባለሙያና መምህር ለሆነው ዮናስ ኃይሉ ስደተኛ ማን ነው አሳዳጅስ የሚለውን ጥያቄ እንዲጠይቅና በጥናት የተደገፈ የጥበብ ስራውን በአውደ ርዕይ እንዲያቀርብ መነሻ እንደሆኑት ይናገራል።
ስደት ማለት የተቀመጠልን ታሪክ አለ። የሚሰደደው ሰው ማን ነው? የሚሰደድበት ምክንያት ብዙ ጊዜ ኢኮኖሚካል ነው ሊባል ይችላል። ፖለቲካል ኢሹ ሊኖረው ይችላል። የሌላውንም ዓለም የመመኘት ምክንያት ነው ሊባል ይችላል። ሪዝኑ የተለያየ ሊሆን ይችላል። ግን ስደቶች በሙሉ መጥፎ ናቸው ማለት አንችልም። ምክንያቱም በስደት ዓለምን የለወጡ በጣም ትልልቅ ማንነቶችን አይተናል። በስደት የተፈጠሩ ደግሞ ትልልቅ ሀገራትን አይተናል። አሜሪካን ሀገር በጣም ትልልቅ የሆኑ ለምሳሌ እንደነ አንድሪ ካርኒጊ ወይንም ሮክፌለር የሚባሉት አንተርፕነረሮች ከሌላ ሀገር በስደት መጥተው አሜሪካን ውስጥ ትልቅ ስምና ዝና አትርፈው የሄዱ ናቸው። እንደዚሁም ደግሞ በስደት ደግሞ ሀገሮች ሲጠፉ አይቻለሁ። ግን እኔ እንደ አንድ ግለሰብ ከፍተኛ የሆነ ትኩረት የሳበኝ ምንድን ነው? ስደትን እንደ ስደትነቱ በጣም የተለያየ እይታዎች፣ ተሞክሮዎች እንደዚሁም ፐርሰናል ኖሌጆች ተሞክሮ ስለሚሰጠን ከተለያየ አንግል ነው ያየሁት ማለት ነው። እነዚህ ሁሉ አንግሎች ነው ናሬት ለማድረግ የፈለኩት ማለት ነው።
ዮናስ የስነ ጥበብ ስራዎቹን ያቀረበው ዘመናዊ ዲጂታል የፎቶ መተግበሪያዎችን ከባህላዊው የስነ ጥበብ ስራ ጋር በማደባለቅ ነው። በስራው ለማሳየት የሞከራቸው ታሪኮችን ለሰዓታት ቃለ መጠይቅ ያደረገላቸውን 8 የእውነተኛ ባለታሪኮችን ህይወት የሚያስቃኝ ነው። ከባለታሪኮቹ መሃል ከእናቷ ጋር ከየመን ተሰዳ በአዲስ አበባ ጎዳናዎች ላይ ስትለምን ያገኛት የ8 ዓመት የመናዊትና በአሜሪካን ሀገር የሚኖረው ወጣት ይገኙበታል።
የመጀመሪያዋ ገጸ ባህሪ አሚና ማለት ከሚድል ኢስት ተሰዳ የመጣች ነች ወደ እኛ ሀገር። የመን በጣም ጥሩ የሆነ የላይፍ ስታይል የነበራቸው እና በጣም ጥሩ የሆነ ኑሮ የሚኖሩ ነበሩ ማለት ነው። ግን በሀገር ፖለቲካ መዘበራረቅ የተነሳ እነዚህ ሰዎች በጣም ከምትወደው ወንድሟና ከአባቷ ተለይታ ከእናቷ ጋር ወደ ኢትዮጵያ ለስደት መጣች ማለት ነው። አባቷና ደግሞ ታናሽ ወንድሟ ደግሞ ወደ ፈረንሳይ ተሰደዋል ማለት ነው። እና ስደት ቤተሰብን እንደሚለያየው ያህል ደግሞ ሁለተኛው ገጸ ባህሪ ላይ ስመጣ ደግሞ አማን ቤተሰቦቹ የዳይቨርሲቲ ቪዛ ሎተሪ ተጠቃሚ ሆነው ቤተሰቦቹ ሲሄድ በጣም በልጅነቱ ነው የሄደው ማለት ነው። እና አማንን ደግሞ አግኝቼ የእሱን የስደት ኤክስፒሪየንስ ተሞክሮ ሲነግረኝ ምንድን ነው የተሻለ ትምህርት እድል አግኝተዋል፣ በጣም የተሻለ የመኖር ኦፖርቹኒቲ አግኝተዋል። ግን ሁልጊዜ አውደ አመት ሲመጣ ዲፕሬሽን አለበት ወይንም ድባቴ ያለው በፊት የነበረው ማንነት ህይወቱ ላይ አንድ የሆነ ተጽዕኖ አሳድሮበታል።
በርካታ አፍሪካውያን ወደ አውሮፓ የሚያደርጉት የሞት ሽረት ትግል የሞላበት ስደት በስደት በሄዱበት ሀገር የሚገጥማቸው እንግልትና የኑሮ ውጣ ውረድ የስደት ክፉ ገጽታዎች ጎልተው እንዲወጡ ቢያደርጓቸውም ዮናስ በስራዎቹ ስደት ለባህል ልውውጥ እድገትና አብሮ መኖር ያደረገውን አስተዋጽኦም ለማሳየት እንደሞከረ ይናገራል።
ስደት ብዙ ጊዜ ኔጌቲቭ ፓርቱን ነው የሚያሳዩት። ያየሁት ነገር ምንድን ነው? አውንታዊም ተጽዕኖ አለው፣ አሉታዊም ተጽዕኖ አለው። ወደ ሳውዝ አፍሪካ ብትሄጂ በጣም ትልቁን ኢንሪች ያደረገው ባህል እነ ሳልሳ እነ ታንጎ እንዲሁም ብዙ የላቲን አሜሪካን ባህሎች ከስደት የፈለሱ ባህሎች ናቸው፣ አድገው ሌላ ሀገር የፈጠሩት ማለት ነው። እንደዚሁም የተለያዩ የሆኑ የምግብ ውጤቶች፣ በተለይ የተለያዩ የአለባበስ ውጤቶች፣ የሰው ልጅ ሂውማን ኤክስፒሪየንስ በመሰደድ ውስጥ የመቃኘት ነገር ስላለው ስደት የራሱ ጥሩ ጎን አለው፣ መጥፎ ጎን አለው።
ዮናስ ከአለ የስነ ጥበብና ዲዛይን ትምህርት ቤት በ2002 ዓ.ም ከተመረቀ በኋላ ከ35 በላይ አውደ ርዕዮችን በሀገር ውስጥና ከሀገር ውጭ አሳይቷል። በአሜሪካ በአውሮፓና በእስያ የሚገኙ የተለያዩ ሀገሮች ላይ የተደረጉ ውድድሮችን ከማሸነፉና የባህል ልውውጦችን ከማድረጉ በተጨማሪ በጣሊያን፣ ኳታር፣ ባህሬን፣ አሜሪካና ብራዚል በሚገኙ ሙዚየሞች ስራዎቹ ተቀምጠዋል። ስነ ጥበብ የተለያዩ ማንነቶች የውቀት ደረጃና እውነቶች ያሏቸውን ማህበረሰቦች የማስተሳሰር ኃይል አለው የሚለው ዮናስ በስራዎቹ በአብዛኛው እነዚህን የጋራ ሴቶች የሚያንጸባርቁ ናቸው።
ለምሳሌ በስነ ጥበብ ዲፕሊ ስለ ማንነት ማውራት እንችላለን፣ ስለ ባህል ማውራት እንችላለን፣ ስለ ሃይማኖት እንደዚሁም የሰው ልጅ የሚጋራቸው ፓወርፉል የሆነ ደግሞ ኢሞሽናል ኤክስፒሪየንስ ወይንም ስሜታዊ የሆኑ እውነታዎችን መጋራት እንችላለን። ለምሳሌ ስለ ፍቅር፣ ስለ ጥላቻ ወይንም ስለ ማንነት መነጋገር ስለምንችል ስነ ጥበብ ይሄንን የመናገር ኃያልነት አለው ማለት ነው። እና የኔ ስራዎች አብዛኛውን የሚያጠነጥኑት ከማንነት ጋር በተለይ ስነ ጥበብ ለኔ በጣም ትልቅ የሆኑ የማህበረሰባዊ እሴቶችን መግለጽ የሚችል አቅም አለው።
የማንነት ጥያቄዎች በማህበረሰቦች መካከል የግጭት መንስኤ ከመሆን አልፈው ለብዙ ሰዎች ህይወት መጥፋትና ለሚሊዮኖች መፈናቀል ምክንያት በሆነበት በአሁኑ ወቅት ዮናስ ስነ ጥበብ ማህበረሰብን የማከምና የመፈወስ አቅም እንዳለው ይናገራል።
አንደኛው የስነ ጥበብ እሴት ምንድን ነው? ራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል። ለምሳሌ በጥበብ እጅጉን ያደጉ ሀገራቶች ሶስት ባህሪያቶች አሏቸው። አንደኛ ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው። በስነ ጥበብ ደግሞ የበለጸገች ሀገር የራሳቸውን ማንነት የሚያውቁና ስለ ሌሎች ሰዎች ማንነት የሚያከብሩ ሀገራቶችን ስለሚፈጥር ስነ ጥበብ ከሁሉም ከፖለቲካም ከሃይማኖትም ከሌሎችም በላይ ነጻነትና ከፍተኛ ልዕለ ሀሳብ የሚስተናገድበት ፕላትፎርም ስለሆነ እጅጉኑ ለሶሳይቲ ለማህበረሰብም ለሀገርም እንዲሁም ለኢንዲቪጁዋል በጣም ትልቅ ሕክምናዊ ወይንም ቴራፒቲክ የሆነ ይዘት አለው።
ዮናስ ከስነ ጥበብ ባለሙያነቱና ከመምህርነቱ ባሻገር የማህበራዊና አካባቢ ጉዳዮች አቀንቃኝም ነው። በቅርቡ ኳንዛ የተሰኘ የአፍሪካ ፍልስፍና ሐሳቦችን የያዘ በራስ ማየት ስነ ጥበባዊ ፈጠራ እምነት በራስ መተማመንና አብሮ መኖር በሚሉ ሐሳቦች ዙሪያ የስነ ጥበብ አውደ ርዕይና ውይይት ያካሂዳል። ከአካባቢ ጥበቃ ጋር የተያያዙ ሐሳቦች የሚቀርቡበት ከእናት ተፈጥሮ ጋር የሚደረግ ቃለ ምልልስ የሚል አውደ ርዕይ ላይም ስራዎችን ያቀርባል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የእሁድ ምሽት የንቃት መሰናዳችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሃሪክ ላይ ለጋቢና ቪያ ያላችሁ አድርሱን። ሳስተናግዳችሁ አመሽውት ኤደን ገረመው ነበር። ኤልያስ አስማረም መርሃ ግብሩን ሲያቀናብርልን ቆይቷል። እናንተም አብራችሁ ስለነበራችሁ እያመሰገንን በነገው ምሽት በመደበኛ መርሃ ግብራችን እንገናኝ እንላለን። ደህና ደሩ። Yeah, I'll take her out.